ይህ የአሜሪካ ድምፅ ጣቢያ አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዝያ 10 2010 ዓመተ ምህረት ፕሮግራማችን ጀመረ።
እንደ ሀገር ጠቅላይ ሚኒስትር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስትሩን በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል። ሱኮ ነው ጥያቄው እየተነሳ ያለው። የጋራ አመራሩ ምንም ጥያቄ የለም።
ዶክተር መረራ ጉዲና ናቸው። በጠቅላይ ሚኒስትሩ በሚሊኒየም አዳራሽ ውስጥ ካደረጉት ንግግር ላይ የሰጡት አስተያየት የተመለከተ ነው። በአብይ ርዕስ ይቀርባል።
ከዛሬ መደበኛ ዝግጅቶች ቤተሰብ ተሰናድቷል። ከዚያ ጋር ግን በዲሞክራሲ በተግባር ስፍራ መደራጀት በዘር ወይስ በክፍለ ሀገር ከአራት እንግዶች ጋር የተደረገ ውይይት ዛሬ ይጠናቀቃል። ለምሽቱ የዓለም ዜና ደግሞ አሉላ።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገ ዕለት የካቢኔ ሹምሽር እንደሚያካሂዱ ምንጮች ለአሜሪካ ድምፅ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሚስጥር ተገናኝተው ተነጋግረዋል የሚለውን ዜና ትክክለኝነት አረጋግጠዋል።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። ከአሁን ከምሽቱ 3 እስከ 4 ሰዓት የምናስተናግዳችሁ እኔ አዲሱ አበበና
አሉላ ከበደንን። ፕሮግራሙን ንጉሱ ታምሬ ይመራልናል።
መልካም ምሽት። አሁን ወደ ዜናው።
ቀደም ብለን በመግቢያው እንደጠቆም ነው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በካቢኔ ሹምሽር እንደሚያካሂዱ ምንጮች ለአሜሪካ ድምፅ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁመዋል ይላል። ለዝርዝሩ እስክንድር ፍሬው።
የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ጠቁመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ካሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየሁ አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌዴራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህ መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈጉባኤ ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈ ጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን ለዘገባው። ትላንት ጠዋት በሞያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሞያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ሴርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት እየተነገረ ነው። በከተማዋ ብዙም እንቅስቃሴ እንደሌለ ነዋሪዎች ይገልጣሉ። በትናንቱ የጥቃት የሞቱ ሰዎች ቁጥር 4 ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳደር ለአሜሪካ ድምፅ ራዲዮ ገልጧል። በመጽሔቱ ዝርዝሩን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በምስጢር ተገናኝተው ተነጋግረዋል የሚለውን ዜና ትክክል ሲሉ አረጋገጡ። ውይይቱ ያለ እንቅፋት ነው የተካሄደው ሲሉ በትዊተር ባስተላለፉት መልእክት የገለጡት ፕሬዚዳንት ትራምፕ በሁለቱ ወገኖች መካከል መልካም ግንኙነት ተሰርቷል ብለዋል። በፕሬዚዳንት ትራምፕና በሰሜን ኮሪያው አቻቸው ኪም ጆንግ ኡን ጋራ ወደፊት ሊካሄድ የታቀደውን ጉባኤ አስመልክቶም ዝርዝሩ ትኩረት ተሰጥቶት በመሰራት ላይ መሆኑን ሚስተር ትራምፕ አክለው ገልጠዋል። ከኒውክሌር የጦር መሳሪያ የጸዳ አካባቢ መፈጠር ለዓለም ታላቅ ክንዋኔ ነው፣ ለሰሜን ኮሪያም እንዲሁ ነው ያሉት። ፕሬዚዳንት ትራምፕ በትናንትናው ዕለት ዝርዝር ባልሰጡበት ሌላ አስተያየታቸው ሁለቱ አገሮች በከፍተኛ ባለሥልጣናት ደረጃ ተነጋግረዋል ብለው ነበር። ትናንት በደቡባዊ ዩናይትድ ስቴትስዋ ፍሎሪዳ ክፍለ ግዛት በሚገኝ የባህር ዳርቻ ከፕሬዚዳንት ትራምፕ ጋር ተገናኝተው የተነጋገሩት የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከሰሜን ኮሪያ ጋር ለመነጋገር እቅድ መያዛቸውን እንዲህ ያለው እርምጃ ቆራጥነትን ይጠይቃል ሲሉ አወድሰዋቸዋል። ነገሮች እንዳያያዛቸው በመልካም ከቀጠሉ አሉ ፕሬዚዳንት ትራምፕ በሁለቱ አገሮች መካከል የታቀደው ጉባኤ እንደ አውሮፓውያን አቆጣጠር በወርሃ ሰኔ መጀመሪያ ወይም ከዚያ ጥቂት ቀደም ብሎ ሊካሄድ ይችላል ብለዋል።
የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ሊጎበኟት ባለችው የሶሪያ ዶማ ለቡድኑ ስራ ሁኔታዎችን የማመቻቸት ተልእኮ ይዞ ወደዚያ ያቀናው አንድ የተባበሩት መንግስታት የጸጥታ ጉዳዮች ቡድን ተኩስ እንደተከፈተበትና የተጠመደ ፈንጂም ፍንዳታ እንደገጠመው ተዘገበ። በድንገቱ የተባበሩት መንግስታት ድርጅት ሰራተኞች ያለመጉዳታቸውን የመንግስታቱ ድርጅት ምንጮች ለአሜሪካ ድምጽ ገልጠዋል። ምርመራው በሚካሄድበት የመጀመሪያው ስፍራ ከፍተኛ ቁጥር ያለው ሰው መሰባሰቡንና በመንግስታቱ ድርጅት የጸጥታና የደህንነት ጉዳዮች ክፍል በተሰጠ ምክር መሰረትም ልዑኩ ከአካባቢው እንዲወጣ መታዘዙን የዓለም አቀፉ የተከለከሉ የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ አህመድ እዝሙኩ ዛሬ አስታውቀዋል።
ተቀዳሚ ምክትል ፕሬዚዳንት ሚጌል ዲያዝ ካኔል በርሙዴዝን ለቀጣዩ የኪዩባ ፕሬዚዳንትነት ብቸኛ እጩ አድርጎ ማቅረቡን የኪዩባ መንግስት አስታወቀ። እርምጃው ለኮሚኒስቱ አገር ከካስትሮ ቤተሰብ ውጪ በ60 ዓመታት ጊዜ ውስጥ የመጀመሪያው ፕሬዚዳንት ያደርጋቸዋል። ተቀዳሚው ምክትል ፕሬዚዳንት የአገር መምራቱን መንበር የሚረከቡት የአገሪቱ ብሔራዊ ጉባኤ እጩውን ያጸደቀ እንደሆን ብቻ ነው። ይሁንና በጉባኤው በታሪኩ እስካሁን በእጩነት የቀረቡለትን በሙሉ በማጽደቅ ነው የሚታወቀው። ባልተለመደ አሰራር የሕግ አርቃቂው ምክር ቤት በሁለት ቀናት ውስጥ አዲሱን ፕሬዚዳንት ይመርጥና በማግስቱ ሐሙስ የአሁኑን ፕሬዚዳንት ራውል ካስትሮን እንዲተኩ ያደርጋል። ከዚህ ቀደም ምክር ቤቱ እጩውን ይመርጥና በዚያን ዕለት አጽድቆ የተተወውን ማንነት ይፋ ያደርግ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኖረት የኩባን ውሳኔ አስመልክቶ በሰጡት አስተያየት ሽግግሩ ዲሞክራሲያዊ ባለመሆኑ የትራምፕ አስተዳደር በእጅጉ አሳሳቢ ያደርገዋል እንደ አሳሳቢ አድርጎ ይወስደዋል ብለዋል።
የቱርኩ ፕሬዚዳንት የአገሪቱን ፕሬዚዳንታዊ ምክር ቤት ምርጫዎች ከተያዘላቸው የጊዜ ሰሌዳ አንድ ዓመት ቀድሞ እንዲካሄድ መታቀዱን አስታውቀዋል። ይህ የሚደረገውም የስልጣን ሽግግሩን ለማፋጠንና አገሪቱን ወደፊት ለሚጠብቁ ፈተናዎች መፍትሄ ለመሻት መሆኑን አስረድተዋል። ፕሬዚዳንት ኤርዶጋን በዛሬው መግለጫቸው አክለውም ምርጫዎቹ በመጪው ዓመት ህዳር ሳይሆን ዘንድሮ በሰኔ ውስጥ ይደረጋሉ ነው ያሉት። ኤርዶጋን ይህን መግለጫ የሰጡት ከቱርክ ዋናው ብሔራዊ ፓርቲ መሪ ከዲቨሌት ባቼሊ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ታውቋል። ቱርክ ከምክር ቤታዊ አሰራር ስልጣኑን ወደሚያበዛለት ፕሬዚዳንታዊ አገዛዝ ለመቀየር ማቀዷም ይታወቃል።
በመጨረሻም አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊትስን በአንድ ዋና ከተማይቱ ማዕከልና እጅግ ጠቃሚ በሆነ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጡ ዘገባዎች መጠቆማቸው የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረውን ተስፋ በሙሉ ያጨልማል ሲሉ የጸጥታ ጥበቃ ምክር ቤቱን አስጠንቅቀዋል። እዚህ ዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለሥልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች ተነቅፈዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ለሰዓቱ ያለን ዜናም በዚሁ አበቃ። The Voice of America.
Uh, አድማጮች በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት በሳተላይት አማካኝነት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ እንመኛለን። አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ነን።
የአማራው የመደራጀት ጉዳይ የህልውና ጉዳይ፣ በተለይ በወልቃይት ወገኖቻችን ላይ የተካሄደው ጥፋት ዘመቻ መሰረት ተደርጎ የተነሳው ከዛ
አብሮነት እንዲዳበስ እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወተን በመልካ ምድር ብናደራጀ የሚሻለው።
አቶ ኃይለ ገብርኤል አያሌውና ፕሮፌሰር አለማንተ ገብረስላሴ ናቸው። በነጥቡ ዙሪያ ከሌሎች ሁለት እንግዶች ጋር ይቀርባሉ፣ ጠብቋቸው። አሁን የዕለቱ አብይ ርዕስ
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቅድሚያ መስጠት ያለባቸው በቅርብ ላሉ አጣዳፊ ጉዳዮች ነው ይላሉ የኦሮሞ ፌዴራሊስት ኮንግረሱ ሊቀመንበር ዶክተር መረራ ጉዲና። ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ዲሞክራሲያዊ ለማድረግ ቃል መግባት በጎ ቢሆንም ከዚያ የሚቀድሙ ግን አንገብጋቢ ሁኔታዎች ከፊታችን ይገኛሉ ነው ያሉት ዶክተር መረራ። እስክንድር ፍሬው ተከታዩን ይዟል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በሚሊኒየም አዳራሽ ባደረጉት ንግግር ከተከሷቸው ጉዳዮች አንዱ ከሁለት ዓመታት በኋላ የሚካሄደው አገር አቀፍ ምርጫ ነው። ምርጫው ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን ከተቃዋሚዎች ጋር በቅንጅት እንደሚሰሩ ነበር የተናገሩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠቅላይ ሚኒስትሩ የገቡት ቃል እንደሚተገበር ጥንቃቄ የሞላበት ተስፋ እያደረግን ነው ብለዋል።
ኢህአዴጎች ለምን ተዘጋጅቷል? ለነጻና ፍትሃዊ ምርጫ ተዘጋጅቷል? ለፍትሃዊ ምርጫ ተዘጋጅቷል ወይ? ለሀቀኛ ፖለቲካ ውድድር ተዘጋጅቷል ወይ? ይህንን እንግዲህ ከአሁኑ ለመገመት ያስቸግራል። የእኛ ድርጅት አቋምም የእኔም አቋምም በጥንቃቄ ተስፋ ማድረግ ነው። ጥንቃቄ የተሞላበት ተስፋ ይደግማሉ። ጥንቃቄ የተሞላበት ተስፋ ከማድረግ ውጭ ጠቅላይ ሚኒስትሩ የሚያደርጋቸው ንግግሮች ወደ ውጤት ይለወጣሉ፣ ወደ በተግባር ይተረጎማሉ፣ ወደ መሬት ይወርዳሉ ብሎ አፍ ሞልቶ መናገር ከኢህአዴግ ታሪክ አንጻር አስቸጋሪ ነው። እንግዲህ ኢህአዴግም ለሀቀኛ የጥልቅ ታድሶ ከተዘጋጁ ብሔራዊ እርቅ ኢትዮጵያ ውስጥ የማይፈጠርበት ምክንያት የለም። ተቃዋሚዎቹም ግማሽ መንገድ ሄደው ይህንን ለመቀበል መዘጋጀት አለባቸው። በእኛ ድርጅት በኩል በጥንቃቄ ተስፋ አድርጎ የራሳችን ቤት ስራ እየሰራን መቀጠል ነው።
እርስዎ የፖለቲካል ሳይንስ መምህር ነዎት ዶክተር መረራ፣ አሁን አዲሱ ጠቅላይ ሚኒስትር እያለ ነው እየተናገርን ያለ ነው። ፓርቲው ተመሳሳይ ነው፣ ኢህአዴግ ነው። ኢህአዴግ ብዙ ጊዜ የጋራ አመራር መርህ የተሰኘውን በመከተል ይታወቃል። አሁን የትኛው ነው እየታየ ያለው? ከኢህአዴግ አንጻር ጠቅላይ ሚኒስትሩ የመወሰን ስልጣናቸው ምን ያህል ነው? የጋራ አመራር መርህ የሚባለው ውስጥ አሁንም እየተተገበረ ነው ወይ? በእርስዎ እምነት ባለፈው ጠቅላይ ሚኒስትር ኃይለማርያም ከነበሩበት ጊዜ ጋር አነጻጽረው ሊገልጹልኝ ይችላሉ?
እኔ እንግዲህ ኢህአዴግን ከውጭ የሆነ እስከሚገመግሙ ድረስ ከ1993 ነው ለአስር ዓመት የነስዬ ቡድን እስኪባረር ድረስ
ህወሓት ለሁለት እስከተከፈለበት
ጊዜ ድረስ የቡድን አመራር ነው። ከዛ በኋላ
የጋራ አመራር መርህ የሚሉት ማለት ነው
እሱ ነው። ከዛ በኋላ ጠቅላይ ሚኒስትር መለስ ሁሉንም ስልጣን ሊባል በሚችልበት ደረጃ ጠቅልሎ ይዘዋል እስከ ለተሞቱ ድረስ። ከዛ በኋላ ተመልሶ ወደ ቡድን አመራር ገቡ።
አቶ ኃይለማርያም ስልጣን ከያዙበት ቀን ጀምሮ ማለት ነው። እሳቸውም በፓርላማ የመጀመሪያ ንግግር ሲያደርጉ ጠቅላይ ሚኒስትር ሆነው ሲሰየሙ የጋራ አመራር መርህን በመከተል እሰራለሁ ነበር ያሉት።
አዎ፣ እሱ የተሰጣቸው ቤት ስራ ይሆናል። ምናልባትም ከጠቅላይ ሚኒስትርነት ሊለቀቁትም በዛ ምክንያት ይሆናል። ያ የተሰጣቸውን ቤት ስራ መስራት ስላልቻሉ ይመስለኛል።
በጋራ አመራር መርህ ባለመሄዳቸው ማለት ነው።
በዛ አመራር ጠቅላይ ሚኒስትር ሆኖ መምራት ስላልቻሉ ይመስለኛል፣ ከውጭ ሆኜ ማለት ነው። አሁንም አዲሱ የጠቅላይ ሚኒስትር ከጋራ አመራር ርቆ ይሄዳል የሚል ግምት የለኝም። ከጋራ አመራር ይሄ ጋራ አመራር የሚባለው ጠቅላይ ሚኒስትሩን እጅና እግሩን አስሮ የሚያስቀምጥ ነው ወይስ ፋታ የሚሰጣቸው እንደ ሀገር ጠቅላይ ሚኒስትር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስትሩን በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል? ሱኮ ነው ጥያቄው እየተነሳ ያለው። የጋራ አመራሩ ምንም ጥያቄ የለም።
ቃል እየገቡ ያሉትስ በፓርቲው የተወሰኑ ውሳኔዎችን ነው ወይስ የግላቸው ነው?
ለዚህ እኮ ነው ከውጭ የሆነ ማንበብ በጣም የሚያስቸግር። ኢህአዴግ ጠቅላይ ሚኒስትሩ ምን ያክል ወደፊት እንዲሄዱ ራሱ ምን ያክል ተዘጋጅቷል ብዬ እኮ ደጋግሜ የማነሳው እሱ ነው። ኢህአዴግ ምን ያክል ተዘጋጅቷል ወይስ በዚህ ክፉ ቀን ብዙ ጊዜ እንግዲህ በብዛትም በምንም ተጨቁናል የሚባለው ደግሞ ወጣቶቹ በብዛት የተከሳከሱበት የኦሮሚያ ክልል ጠቅላይ ሚኒስትር አርገናል። ስለዚህ የኦሮሞ ወጣቶች የኦሮሞ ህዝብ በዚህ ሀገር ውስጥ ክብሩን ነጻነቱን ሳያስከብር ከዛ መልስ ይሄን ክፉ ቀን እናልፋለን ብሎ ነው ይሄን ጠቅላይ ሚኒስትር ከኦሮሞ ያደረጉት ወይስ በሐቅ ለመለወጥ? እሱ እኮ ጥያቄ ነው ያልተመለሰው። ብዙዎቹ የሚሉት ምናልባት እኔም በተወሰነ ደረጃ ያደረጥራለሁ ይሄን ክፉ ቀን የኦሮሞ ወጣቶችን አስተጋግሸው ለማለፍ ከኦሮሞ ጠቅላይ ሚኒስትር አድርጉ ሊሆን ይችላል ምን እንደም ግምት አለኝ።
ትርታሪ ያለውት?
አዎ አለኝ፣ ትርታሪ ያለኝ። ስለዚህ ፈተናው እዛ ላይ ነው። አሁን ለምሳሌ ብዙ ኦሮሚያ አካባቢዎች የአለማያ ዩኒቨርሲቲ ጉጂና ገደው አካባቢ፣ እዚህ በአምቦ መስመር ሆሮ ጉድሩ አካባቢ ብዙ ወጣቶች ታስሯል። አንድ 5-6-7 የሚሆኑትም ሞቷል።
አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ማለት ነው?
አዎ አዎ።
ጠቅላይ ሚኒስትሩ በሚሊኒየም አዳራሽ ንግግራቸው የተከሰቱትና ቃል የገቡበት ሌላው ነጥብ የመብት ጥሰት ያስከተሉና ለኢፍትሃዊነት ምክንያት የሆኑ ህጎች በሚል የገለጿቸውን የተመለከተ ነው። እነዚህ ህጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትር አብይ እነዚህ ህጎች የትኞቹ እንደሆኑ በንግግራቸው አልጠቀሱም። ዶክተር መረራ ጉዲና ግን የጸረ ሽብር ህጉ፣ የበጎ አድራጎትና ማህበራት አዋጁና የመሳሰሉት ሊሆኑ እንደሚችሉ ይገምታሉ። ያስቸኳይ ጊዜ አዋጁ ራሱም ከነዚህ ጋር መደመር እንዳለበት ያምናሉ። ጠቅላይ ሚኒስትሩም ቢሆን ከሁለት አመታት በኋላ ስለሚካሄድ ምርጫ ቃል ከመግባት ከፊታቸው ላሉት ይህንን አዋጅ ለመሳሰሉ ጉዳዮች መፍትሄ መስጠት እንዳለባቸው ዶክተር መረራ ተናግረዋል።
ነገ ተነገ ወዲያ ማለፍ ያለበት ፈተና ነው። ውሎ ካደረ ግን ከኢትዮጵያ ህዝቦች ጋር አንዱ ትልቁ በተለይ ከኦሮሞ ወጣቶች ጋር የሚያጋጨው ይሄ ጥያቄ ይመስለኛል። አስቸኳይ ጊዜ አዋጁ እየመለሰ ጠቅላይ ሚኒስትሩ ካልሄደ ከሁለት አመት በኋላ ምርጫ ገና ከተቃዋሚዎች ጋር ተደራድሮ ቀኑም ያልተቆረጠበት በነበረበት ፕሮግራም ሁለት አመት በኋላ ይመጣል የሚለው ተስፋ በጣም ሩቅ ነው ለእኔ። አሁኑኑ ምን ተስፋ የሚሰጥ እየተሰራ ነው? መሰረታዊ ለውጡ ጠይቆ ከቤት የወጣ ወጣት ምን አግኝቷል? ስለዚህ ጠቅላይ ሚኒስትሩ ነው የሚመክረው በፍጥነት ነገሮችን ከንግግር ያለፈ መፍታት መጀመር። ለምሳሌ እስረኞችን ሁለት ወር ነው የኢህአዴግ መሪዎች ያሉት፣ አሁን ወደ አራት ወር ሊሆነን ነው።
ሁለት ወር ሲሉ ምንም ማለት ነው?
እስረኞችን ለመፍታት እስከ ሁለት ወር ጊዜ ውስጥ እየተጣራ ይፈታሉ ነው። እኔም አውቀው ለምሳሌ ከፋለው ተፈራ የሚባል ሁለት እግር የለው ሰው ነው። 12 ዓመት በላይ ታስሯል። አብረን ፓርላማ የነበርን ሸዋ ፈራው አጥናፎ የሚባል ልጅ በሶስት እግር ነው የሚሄደው። ፓርላማ የነበረ ልጅ ነው። ከአስር ዓመት በላይ ታስሯል።
የምን ፓርቲ አባል ነው?
የቅንጅት ፓርቲ አባል የነበረ ልጅ ደብረ ብርሃን። እንዲህ ያሉ ብዙ ወጣቶች አሉ። አባሎቻችንም ያልተፈቱ አሉም አሉ። እና እነዚህን እዛ አስቀምጠ ምጤ በአንድ በኩል ህዝብን የሚያማልን ንግግር እያደረግ ምን ያክል ጊዜ ትቆያለህ ነው። እንደገና አስቸኳይ ጊዜ አዋጅን ይዘ ወታደሩ የሰራዊቱ የፈለገውን በሚያደርግበት ሁኔታ ህዝብን በቁጣ ሊቀሰቅስ የሚችል ሁኔታ እሳት እዚህ አስቀምጠ አልፌ ማውራት ያስቸግራል። ስለዚህ እኔ በጣም የምመክረው ይህን በተለይ አስቸኳይ ጊዜ አዋጁና የእስረኛ ጉዳይን ውሎ ሳድር ወደ መፍታቱ ቢካሄድ፣ ከዛ በኋላ ደግሞ ቀኑ የቆረጠ ድርድር በመሰረታዊ ጉዳዮች ጋር የህዝብ ድጋፍ አለን ማለታቸው ብቻ ሳይሆን ያላቸው ይታወቃሉ፣ ከነዚህ ጋር ድርድር የመጀመር ሌላ አመፅ አዙሪት ውስጥ ሳንገባ ከአሁኑኑ ማለት ነው፣ ጊዜ ሳይሰጥ ቀን ቆርጦ ሀገር ውስጥም ሆነ ከሀገር ውጭ ጉዳዩ ያገባናል የሚሉ ኃይሎች ጋር መነጋገር መጀመሩ ጥሩ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ ያደረጉትን ንግግር መነሻ በማድረግ ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ሌላው የትንታኔ ርዕስ እናልፋለን። ትናንት ጠዋት በሞያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሞያሌ ወረዳ ፖሊስ አስታውቋል። ኮማንደር ነጋ ሲርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት ነው። በከተማዋ ብዙም እንቅስቃሴ የለም። በትናንቱ ጥቃት የሞቱ ሰዎች ቁጥሩ አራት ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። ዳዊት ገልሞ ነው ዘገባውን የላከው።
ትላንት ጠዋት በሞያሌ የእጅ ቦምብ ወርውረው አራት ሰዎች ገለው ከ60 በላይ እንዳቆስሉ የተነገረው ሁለት ሰዎች ዛሬ በቁጥጥር መዋላቸው የሞያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ስርቢ በሁለቱ ተጠርጣሪዎች እጅ ሌላ የእጅ ቦምብ መገኘቱን ለአሜሪካ ድምፅ ተናግረዋል።
አዎ ልክ ነው። ነው ትላንትና ጠዋት ላይ በሚስዋን ጀምር ላይ ከክልል አምስት በኩል ከሶማሌ በኩል ቦምብ ተወርውሮ ወደ 62 የሚሆኑ ሰዎች ቆስለው 4 ሰዎች ሞተዋል። ይህ በተመለከተ ሁለት ሰዎች በተረታሪ በፌደራል የመከላከያ ስራዎች ተገደሉ ይለዋል። ትላንትና ምንም ነገር ሊፈጸም ይችላል ተብሎ የሚገመቱ ሰዎች ናቸው ያሉ ቦምብ ጋር ተያዙ። ሰዎች ሲገሩ ወደ መከላከያ ካምፕ መግባታቸውን ያው የሚያጠራ አካል እየተጠራ አካል ስለሆነም ላይ ምንድነው የሚለው ነገር ያው ሲገኝ ነገር ይሆናል ማለት ነው።
በቁጥጥር ስር ስለዋሉ ሰዎች ማንነት ኮማንደር ነጋን ጠይቀን ሰዎቹ ከኢትዮጵያ ሶማሌ ክልል መንጣታቸውን ብቻ ነው ያረጋግጡልን። አሁንም በከተማዋ ብዙ እንቅስቃሴ እንደሌለና በጥቃቱ ጉዳት ለደረሰባቸው ቤተሰቦች ምንም አይነት ድጋፍ አለመደረጉን አንድ የሞያሌ ከተማ ነዋሪ ይናገራሉ።
እንዲህ ይበቃል ንገዘር ነሙ ገደዱ ሙፈመታታ ነሚ ደገር ስምኒ ዱኩለኒ ደገር ሰርጋቹ ቀባናም መዳይለ ዘሚ ተከሙቱማኒ ወሪው ሙቱማለን ገርጋር ተኮለ ከከናሚ ሽንጆ
ሰዎች ሀዘን ላይ ናቸው። የቆሰሉ የተጎዱ ሰዎች ድጋፍ ያስፈልጋቸዋል። ግን መንግስት ምንም ድጋፍ አላደረገም እስካሁን። ሽማግሌዎች እንኳን ምን ሆኑ ብለው አልጠየቋቸውም። ቤተሰቦቻቸው ብቻ ናቸው አብረዋቸው እየተቸገሩ ያሉት። በከተማዋ ደግሞ ምንም እንቅስቃሴ የለም። ባጃጆች፣ ቢስክሌቶች አገልግሎት መስጠት አቁመዋል። በፊት የቆሰሉት ጤና ጣቢያ እየታከሙ ነው እንጂ መስሪያ ቤቶችም ዝግ ናቸው። ሁሉም ነገር ቆሞ ትላንት ብዙ ወጣቶች የተጎዱበት ቦታ በድንጋይ ተከልሎ ነው ያለው። የመከላከያ ሰራዊት አባላትም በቦታው ሰፍረው ይገኛሉ።
በትላንቱ የቦምብ ጥቃት የሶስት ሰዎች ህይወት ወዲያው ሲያልፍ ሌላ አንድ ሰው ትላንት ማምሻው ላይ ህይወቱ ማለፉን ድርጊቱ የተፈጸመበት የሞያሌ 02 ቀበሌ አስተዳደር አቶ ኩሉ ገልገለው ተናግረዋል። አቶ ኩሉ የሞቱ ሰዎች ከተለያዩ የኢትዮጵያ አካባቢዎች መጥተው በሞያሌ ሰርተው ይኖሩ የነበሩ መሆናቸውን ነው የሚገልጹት።
ናሚዱ አፉሪ ኡማታ ሰባፍ ሰብለም ነቸው ኡማቲያማ ናሚዱ ኩሌን ሰባፍ ሰብለም ከዳሜሌን ሰባፍ ሰብለም።
የሞቱት ሰዎች 4 ናቸው። እነሱም ከተለያዩ ብሔር ብሔረሰብ አባላት ናቸው። ለምሳሌ በፌዴራል ወደ ሐዋሳ ተልኮ የሞተው የጉራጌ ተወላጅ ነው። ብልድር ደግሞ ከአርሲ ነው የመጣው። ገዛሃኝ የሃዲያ ሰው ነው። አራተኛው ደግሞ አብደላ ይባላል። ተወልዶ ያደገው እዚሁ ነው።
አቶ ኩሉ አክለው ለሞቱ ሰዎች ዛሬ በከተማዋ የቀብር ስነ ስርዓት መፈጸሙን ገልጸዋል። ትላንት ምሽትም ከኢትዮጵያ ሶማሌ ክልል የተኩስ ድምጽ በድጋሚ ተሰምቶ እንደነበር ጠቁመው መንግስት ይህን ህገ ወጥ ድርጊት እየፈጸሙ ያሉትን ሰዎች በቁጥጥር ስር እንዲያውል ህዝቡ እየጠየቀ ነው ብለዋል።
ጉርባዬ ድድዌቱ ከሪፍራሌ ጉምጌሰን ያዋሰ ረገዴ ቢሰን ይሰት አራዋለሜ ሞየሌ ተዋለሜ ዩመት በላም በይ።
ወደ ሐዋሳ እየተወሰደ የሞተው ልጅ ዛሬ ነው የተቀበረው። በሞያሌ ነው የተቀበረው። ብዙ ሰው ነው ወጥቶ የቀበረው። በቀብሩ ስነ ስርዓት ላይ ሰዎች በሁኔታው በጣም መናደዳቸውን ሲናገሩ ነበር። እነኚህን ሰዎች መንግሥት አንድ ነገር ሊላቸው ይገባል። ለሕግ ብለን ነው እንጂ ካልሆነ እኮ ራሳችን ዝም ልናሰኛቸውን እንችላለን ይላሉ ወጣቶች። ቦምብ ወርውረው እየጎዱን ነውና መንግሥት አቅጣጫ ቢያስይዘው የሚል ሐሳብ ሲያነሱ ነበር። እኛም ያንን ነው የምንናገረው።
የኦሮሚያ ክልል ሞያሌ አስተዳደር ወጣቶች የወረዳው ጸጥታ ኃላፊዎች ለአካባቢው ህብረተሰብ ተገቢ ጥበቃ አላደረገም የሚለውን አቤቱታ እውነት ነው ሲሉ አምነዋል። አቶ ኩሉ ትላንት በ02 ቀበሌ መናኸሪያ አካባቢ የተወረወረው የእጅ ቦምብ ማለትም ባለፈው መጋቢት መጀመሪያ የኢትዮጵያ መከላከያ ሰራዊት ከ10 ሰዎች በላይ ገለው ብዙዎችን ካቆሰለበት ከሸዋበር በአማካይ በ4 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በመጋቢት ወር በሞያሌ በደረሰው ግድያ መንግስት 5 የመከላከያ ሰራዊት አባላትን በቁጥጥር ስር ማዋሉንና ክሳቸውን በቦረና ዞን ኮማንድ ፖስት ችሎት እንደምታይ አስታውቆ ነበር። ነገር ግን ክሱ የአይን ምስክሮች ባለመገኘታቸው ሊቀጥል አለመቻሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።
ገልሙን ለዘገባው እናመሰግናለን። አድማጮች፣ ሶስተኛው የመጽሔት ርዕስ ደግሞ ወደ የመን ጉዳይ ይወስደናል። አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊት በአንድ ዋና የከተማይቱ ማዕከልና እጅግ ጠቃሚ ነው በተባለ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸው የአገሪቱን የእርስ በርስ ጦርነት ለማብቃት የነበረንን ተስፋ በሙሉ ያጨልማል ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። እዚህ በዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች እየተነቀፉ ነው። የአሜሪካ ድምጿ ሲንዲ ሼን ከውጭ ጉዳይ ሚኒስቴር መስሪያ ቤት ተከታዩን ዘገባ አድርሳናለች። ትስታ በላቸው ታቀርበዋለች።
የጸጥታው ምክር ቤት በዚህ ባለማችን አስከፊ በተባለው የየመኑ ሰብአዊ ቀውስ ጉዳይ ላይ የተወያየው በትላንትና ዕለት ነው። በዓለሙ ድርጅት ውስጥ ዋናው የሰብአዊ እርዳታ አስተባባሪ ማርክ ሎኮክ ስለ ሁኔታው ያስረዳሉ።
Three quarters of the population, more than 22 million people, urgently require some form of
ከጠቅላላው የየመን ህዝብ 3/4ኛው ከ22 ሚሊዮን በላይ የሚሆነው ማለት ነው አስቸኳይ የሰብአዊ እርዳታ ይፈልጋል። ይህ ደግሞ ዛሬ ተመግቦ እንደው ለነገ የሚጨነቀውን 8 ሚሊዮን 400 ሺህ ህዝብ ጨምሮ ነው። ቀውሱ በተሰብና ተቋማትን ብዙ ከጎዳ በኋላ አሁን በአጠቃላይ የየመን ህይወት ላይ አጥልቷል። የማይመለከተው የህብረተሰብ ክፍል የለም።
አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊስ ሲናገሩ በሀገሪቱ ሰላም ለማስፈን በርትተው እንደሚሰሩና በቀጣዮቹ 2 ወራት ጊዜ ውስጥም የፖለቲካ ድርድሮች እንዲካሄዱ የሚያስችሉ ቅዶችን ለጸጥታው ምክር ቤት ለማቅረብ ቃል ገብተዋል። አሁን በእጅጉ ያሳሰባቸው ደግሞ ሁከቱ ካለበት እየተባባሰ ሊመጣ የመቻሉ ጉዳይ እንደሆነም አስረድተዋል።
We also and this is an issue of great importance to us here unconfirmed reports that movements
በተጨማሪ የምንሰማው ገና ያልተረጋገጠ ነገር ቢሆንም የመን ውስጥ የወታደራዊ እንቅስቃሴው እየጨመረ መምጣቱ ነው። በአልሁዴዳ ላይ ከፍተኛ ወታደራዊ ዘመቻ የመከፈቱ ሁኔታ ማይሏል። በቅርቡ ሊጀመር ነው የሚችለው። የኛ ስጋት ከሁለቱ አንዱ እንኳን ተግባራዊ ከሆነ የሰላሙን ጥረት በሙሉ ያከሽፋል የሚል ነው።
እዚህ በዋሽንግተን ዲሲ ደግሞ የመን ውስጥ ሳውዲ መሩ ጣምራ የቦምብ ጥቃት ከዩናይትድ ስቴትስ ወታደራዊ ድጋፍ ያገኛል፣ በጥቃቱም ብዙ ሲቪሎች ተገለዋል መባሉ በርካታ ሴናተሮችን አሳስቧል። የሪፐብሊካን ሰናተር ቶድ ያንግ ስለ ሁኔታው ሲናገሩ ሳውዲዎች የአረብ ራቢጣው ወይም ሌላ የህብረቱ አባል ሆዳክ ወደብን ከአየር ሲደበድብ የኛ ወታደራዊ ድጋፍ ይቀጥላል ማለት ነው ሲሉ ጠይቀዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ አገሮች ጉዳይ ተጠባባቂ ረዳት ሚኒስትር ዴቪድ ሳተርፊልድ ሀገራቸው በሳውዲ ለሚመረው ወታደራዊ ጥምረት መስጠቷን ተከላክለው ዋና ፍላጎቷ ግን በተባበሩት መንግስታት ድርጅት አማካይነት የሚካሄድ የፖለቲካ ድርድር መሆኑን ግልጽ አድርገዋል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። ግርማ ሞገስ የተላበሱት የፖለቲካ ስርወ መንግስት እናት የሆኑት ባለቤታቸውና ልጃቸው በዩናይትድ ስቴትስ ፕሬዝዳንትነት ያገለገሉት ባርብራ ቡሽ ከረጅም ጊዜ ህመም በኋላ ትናንት እንዳረፉ የጆርጅ ደብሊው ኤች ቡሽ ጽህፈት ቤት ባወጣው መግለጫ አስታውቋል። እድሜያቸው 92 ነበር። የአሜሪካ ድምፅ ሬዲዮ ዘጋቢ ማርያም ዲያሎ ያዘጋጀችውን ዘገባ አዳነች ፍሳዬ ታቀርባለች።
ባርብራ ፒርስ ቡሽ እንደ አውሮፓ አቆጣጠር በ1990 ዓ.ም መጀመሪያ ዓመታት ላይ ባለቤታቸው 41ኛ የዩናይትድ ስቴትስ ፕሬዝደንት በነበሩበት ወቅት የሀገሪቱ ቀዳማዊት እመቤት ነበሩ። ከ6 ልጆቻቸው አንዱ ጆርጅ ዳብሊው ቡሽ ከ17 ዓመታት በፊት ሲመረጡ ደግሞ የፕሬዝደንት እናት ሆኑ። ባርብራ ቡሽ
I had trouble when I was married to the president. And now to see that same fellow that I used to drive around in Little League.
ከፕሬዝደንቱ ጋር ትዳር በመሰረትኩበት ወቅት ችግር ውስጥ ገብቼ ነበር። አሁን ታዲያ መኪና እየነዳው በየቦታው ሳደርሰው የነበረውና የናንሳ ክፍለን አዝዳ ያልኩ ስጮህበት የነበርኩት ሰው ፕሬዝደንት ሆኖ ሳየው በጣም የሚያስገርም ነው።
ባርብራ ቡሽ በፍጹም ታማኝነታቸው ይታወቁ ነበር።
I hated it when anyone criticized my brilliant husband and I furious when they criticized my son.
ብልሁን ባለቤቴን የሚነቅፍ ሰው መስማት አልወድም ነበር። ልጄን ሲነቅፉ ደግሞ ያስቆጣኝ ነበር።
ባርብራ ቡሽ የሚታወሱበት ትልቁ ነገር ሰዎች በመሰረታዊ ትምህርት እድል እንዲያገኙ ባደረጉት ጥረት ነው ይላሉ። በሂውስተን ዩኒቨርሲቲ የታሪክ ፕሮፌሰር ናንሲ ቤክ ያንግ
arguing the importance of reading and writing and that everyone should
ስለ መሰረታዊ ትምህርት ጠቃሚነት በመሟገት ሁሉም ሰዎች የመጻፍና ማንበብ ድል እንዲያገኙ ያስፈልጋል ይሉ ነበር። በዋይት ሃውስ ቤተ መንግስት በነበሩበት ወቅት መጻፍና ማንበብ መቻል አንድ ሰው የማህበረሰባዊ በደል ይድረስበት አይድረስበት ለማወቅ ያስችላል በማለት በተደጋጋሚ ይናገሩ ነበር።
ወደ 3 አስርተ ዓመታት ከመጣ ጊዜ በፊት የመሰረቱት የባርብራ ቡሽ የቤተሰብ መሰረታዊ ትምህርት ተቋም በመላ ዩናይትድ ስቴትስ የመሰረታዊ ትምህርት ፕሮግራም እንዲስፋፋ ሲል የ110 ሚሊዮን ዶላር ገንዘብ እንዲዋጣ አስችሏል። ባርብራ ቡሽ መጽሐፍትም አሳትመዋል። በዋይት ሃውስ ቤተ መንግስት በነበሩበት ወቅት ከመጽሐፍ ሽያጭ ካገኙት ገቢ በመሰረታዊ ትምህርት ስራ ላይ የሚውል ወደ 1 ሚሊዮን የሚጠጋ ገንዘብ ማበርከታቸውን ፕሮፌሰር ያንግ ተቆመዋል። ባርብራ ቡሽ ምንጊዜም ቢሆን የማስመሰል ባህሪ እንዳልነበራቸውና የተሰማቸውን የሚናገሩ ሴት እንደነበሩ ያንግ አውስተዋል።
And she has never tried to be something that she was not. She has always been true to herself.
አስመሳይ ለመሆን የጣሩበት ጊዜ አልነበረም። ምንጊዜም ቢሆን ራሳቸውን የሆኑ ሴት ነበሩ። ከተናገርኩት ብያለው ማለት ነው በማለት የተናገሩት ሁሉ በግልጽ እንደሚቀርብ ለቃል አቀባያቸው አስረድተዋል።
ባርብራ ቡሽ እንደ አውሮፓ አቆጣጠር ሰኔ 8 ቀን 1925 ዓ ም ተወለዱ። ከባለቤታቸው ቡሽ ጋር ትላንት በህልፈት እስከተለያዩበት ጊዜ ድረስ ለ73 ዓመታት ያህል በትዳር ላይ ቆይተዋል። ቡሽ ጦርነት ላይ ያሉ እጮኛቸውን እንዴት ያስቡ እንደነበር ገልጸዋል።
I would stand there and look out at the blackness of the sky and I would think about friends I lost.
ቆሜ ጥቁሩን ሰማይ ስመለከት ስላጣኋቸው ጓደኞቼ ስለምወዳት ሀገሬና ባርብራ ስለምትባል ልጅ አስብ ነበር።
ከሁለት ሴት ልጆቻቸው መካከል አንደኛዋ በ3 ዓመት እድሜዋ በሊኩሚያ በሽታ ምክንያት ስለሞተች ትልቅ ሀዘን ገጥሟቸው ነበር። ባርብራ ቡሽ ስላለችበት ዓለም የተሻለ ቦታ ነበር ስትል ከልጅ ልጆቻቸው አንዷ ተናግራለች።
አዲሱ እንደሚባለው ይሄ ድምፅ ዛሬ አይሰማም፣ ሙዚቃውን ብንሰማም።
አዎ፣ ሙዚቃው ደግሞ በኢትዮጵያ ያሉ ከብሔርና ከዘርፍ ክፍፍል ጋር የተያያዙ ችግሮችን መነሻ ያደረገ ነው። ባልደረባችን እስክንድር ፍሬው እንደገለጠልን የግጥሙ ደራሲ ጋዜጠኛ ሀብታሙ ቦጋለ ሲሆን ከዓመታት በፊት የነጠላ ዜማውን ሲዲ የሰጡትን አዘጋጆችን ማስተያየት መነሻ ያደረገ ነው።
አሁን ድምፃዊው ታምራት ደስታ ከዚህ ዓለም በሞት ተለይቷል። የሰማችሁትም ዜማ ታምራት ከተጫወታቸው በርካታ ዜማዎች አንዱ ነው። ታምራት ዛሬ በአድናቂዎቹና በቤተሰቦቹ ዘንድ በሐዘን እየታሰበ እንደሆነ ነው የምንገምተው። በዚህ ሰዓት ቤተሰቦቹን መጽናናት እንመኛለን። አዲሱ እንግዲህ የሙዚቃ ሰው የጥበብ ሰው ሲያርፍ ስራውን ነው የምናቀርበው መልሰንና።
ልክ ነው። ቀደም ሲል እንዳልከው ለቤተሰቡ በተለይ በአጠቃላይ ደግሞ ለሙያ ባልደረቦቹ መጽናናት እንመኛለን። ከሙዚቃውም ከሁሉም መስክ ሰዎች እየሄዱ እየተለዩ ነው፣ እያጣን ነው። ያሳዝናል። የታምራትን ነፍስ እግዚአብሔር ይማርልን። ወደ ሙዚቃውን መልስ።
አዎ ታምራት ደስታ ወጣት ሲያልፍ ደግሞ ይበልጥ ያሳዝናል፣ ይበልጥም ያሳዝናል። አዲሱ እንግዲህ ወደፊት ዛሬ በጋቢና ፕሮግራም ቀርቧል። ወደፊት ደግሞ ስራና ህይወቱን የተመለከተ ቅንብር ወትሮ ሁሉ እንደምናደርገው ይዘን እንቀርባለን።
መልካም። ቀጥለን እንግዲህ በዲሞክራሲ በተግባር ፋንታ ወደ ተዘጋጀው ውይይት እናልፋለን።
በአንድ በኩል አማራው በአማራነት መደራጀቱ እየደረሰበት ካለው ጥቃት ራሱን በተሻለ ሁኔታ ለመከላከል ያስችለዋል የሚሉትን፣ በሌላ በኩል ደግሞ አማራው በክፍለ ሀገር ቢደራጅ ነው የተሻለ የሚሆነው በማለት የሚከራከሩትን ይዘን ልናዋይ ባለፈው ሳምንት የጀመርነው ውይይት ሁለተኛ ክፍል ነው። ቀጣዩ
በክፍል አንድ ግን የአማራውን በአማራነት መደራጀት የሚደግፉ ሶስት ወገኖች ተደምጠው የተለየ ሀሳብ ያላቸውና በአማራነት መደራጀት አማራውን በትክክል አይረዳም ይልቁንም አግላይ ይሆናል የሚል ሀሳብ የሰጡት እንግዳችን ፕሮፌሰር አለም አንተ ገብረ ስላሴ ድምጻቸው ሳይሰማ ነው ፕሮግራሙ የተቋረጠው። ፕሮፌሰር አለም አንተን በድጋሚ ቅርታ እንጠይቃለን።
በአማራነት መደራጀትን ደግፈው የቀረቡት ሶስቱ እንግዶቻችን ዶክተር ጌታቸው በጋሻው በሺካጎ ሃርፐር ኮሌጅ የምጣኔ ሀብት መምህር፣ አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ፣ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር ናቸው። መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚለውን አቋም የሚያራምዱት ደግሞ ቀድሞ የዊልያም ኤን ሜሪ ኮሌጅ የህግ ትምህርት መምህሩ ፕሮፌሰር አለማንተ ገብረ ስላሴ ናቸው።
ባለፈው ክፍል አንድ አማራ የተሰኘውን ንቅናቄ እንዲያደራጁ ከረዱት ሰዎች መካከል አንዱ ፕሮፌሰር ጌታቸው በጋሻው ነበሩና የአማራውን በአማራነት መደራጀት ከደገፉ ለምን ሌሎቹን የአማራ ስብስቦች አልጨመራችሁም የሚለውን ጥያቄ እያብራሩ ነበር ፕሮግራሙ የተቋረጠውና የዚያን ማብራሪያ የቀረውን ክፍል ባጭሩ መልሰው ወደ ፕሮፌሰር አለማንተ እናልፋለን።
ይሄ 18 ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሊን ራሳቸውን በተወስዳቸው የተሳቸው ጋር የተያዘ አራት ግሩፕ ነው።
እሺ፣ 18ም ባይሆኑ ግን ፕሮፌሰር 18ም ባይሆኑ ግን አሉ በፖለቲካ የተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁት እርስዎና ሻለቃ ዳዊት።
እሺ፣ ገባኝ። በሙሉ በመጀመሪያው ስብሰባ ላይ ተገኝተዋል። በጣም ተስፋ የሚሰጥ ቃል የተገባባበት ጊዜ ነበር። እኔ ከዛ በኋላ ወጥቻለሁ። መጀመሪያ ራሳቸው አቶ ተክሌ ናቸው የወጡ። እንደዛም ሲሆን ይሄ አንድ አማራን የመሰረተው ሁለት ግሩፕ ነው። እነኚህ ራሳቸውን ደግሞ አደራጅተው መጥተዋል። ይህ የአንድ አማራ ድርጅት ሊታወጅ አንድ ሳምንት ሲቀር ማስታወቂያው ከወጣ ጥሪዎች ከተበተኑ በኋላ እነኛ 18 የተባሉት መግለጫ አወጡ። ገረመን። እንዴ ነበሩ እንዴ? እንደው እንደተበታተኑ እኮ የቀሩ መስሎን ነበር። ግን ዋናው ነገር የተነሳንበትም ይሄ የሁሉም ወደ አንድነት መምጣት ነው እና መደገፍ ያለበት ነው። ደስ ይለናል።
ፕሮፌሰር አለም አንተ በጣም አመሰግናለሁ ስለ ትዕግስቶ። ለምንድን ነው እናንተ በክፍለ ሀገር ነው እንጂ አማራ በአማራነቱ አይደለም መደራጀት ያለባቸው የምትሉት?
በጣም አመሰግናለሁ አቶ አዲሱ። ማንም ህዝብ ጥቃት ሲደርስበት ራሱን የመከላከል መብት እንዳለው ጥያቄ ውስጥ አናስገባም። ግን ለኢትዮጵያ ለወደፊቱ ለህዝባችን አንድነት የሚጠቅመው አደረጃጀት የትኛው ጎዳና ነው የሚለው ነው። ወያኔ ለኢትዮጵያ ያቀረበላት አማራጭ በዘር ተደራጅቶ መንግስትን ማስኬድ ነው። ይህ ደግሞ ብዙ ጥፋት አለው። አንደኛው ጥፋት አገሮችን የሚበትን አካሄድ። በዚህ አይነት የተደራጁ አገሮች በአሁኑ ጊዜ በህይወት የሉ። ለምሳሌ ያህል እንደነ ዩጎዝላቪያ፣ እንደነ ቼኮስሎቫኪያ፣ እንደ ሶቪየት ዩኒየን፣ ሰርቢያ እንኳ ራሷ አንዲት ግዛት የነበረችው በዩጎዝላቪያ ውስጥ በመጨረሻው ደረጃ ኮሶቮ ተገንጥሎበታል። በዘር ስትደራጅ ይሄን የመሰለ አደጋ ያመጣል። እኛ የኢትዮጵያ አንድነት በጣም አስፈላጊና ሁላችንም መታገል ያለብን አላማ ነው በሚል በዘር ከተደራጀ ይሄንን ችግር ወደፊት የሚመጣውን ችግር ሳናስብ መሆን የለበትም ከሚል ነው አንደኛ። ሁለተኛ በዘር መደራጀት ሁለት ተፎካካሪ ማንነቶችን የግድ ይፈጥራል። በመጀመሪያ ደረጃ በጎሳው ማንነት ይቆማል። እያንዳንዱ ግለሰብ አሁን እንደምንሰማው አማራ የሚል አንድነት ይፈጠራል። እንደገና ደግሞ ኢትዮጵያዊነት የሚል አንድነት ይኖራል። ሁለቱ ግን ሲፎካከሩ ደግሞ መፎካከራቸው አይቀርም። እንዳየነው በሌሎች ሀገሮች ታሪክ እነሱ ሁለቱ ሲፎካከሩ ሁልጊዜም አሸናፊ ሆነው የሚመጣው የጎሳ ማንነት ነው እንጂ ሀገራዊ የሆነው ማንነት አይደለም። ሌላው እኛ በክፍለ ሀገር መደራጀቱ ነው የሚያዋጣው የምንለው የየአካባቢውን ህብረተሰቦች በምንመለከትበት ጊዜ በአንዱ ክፍለ ሀገር የተለያዩ ጎሳዎች ይኖራሉ። እኔ እንግዲህ በቅርበት ማቀውን የጎንደርን ክፍለ ሀገር ወይም በቀድሞ አጠራር የበጌምድርና ሰሜን ክፍለ ሀገርን ሁኔታ ስንመለከት በዛ ክፍለ ሀገር ውስጥ አማሮች አሉ፣ ቅማንቶች አሉ፣ ቤተ እስራኤሎች አሉ፣ ጉሙዞች አሉ፣ አገዎች አሉ። አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እነሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከ ዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስርም ይሁን በጂኦግራፊ አቀማመጥም ይሁን አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል። ይህ አይነት አደረጃጀት በአንድ ክፍለ ሀገር ውስጥ እንኳ ባሉ ማህበረሰቦች መካከል ማለት ነው። ስለዚህ የሚሻለው አካሄድ በየክፍለ ሀገሩ ስንደራጅ ጎንደር የተለያዩትን ማህበረሰቦች ይዘን፣ በጎጃምም እንደዚሁ አገው አለ፣ ሽናሻ አለ፣ አማራ አለ፣ ኦሮሞ አለ፣ ወሎም እንደዚሁ አገው፣ አማራ፣ ኦሮሞ፣ አርጎባ፣ አፋር፣ ኢቭን ትግሬ አለ፣ ሸዋም እንደዚሁ የተለያዩ ማህበረሰቦች አሉ። ምንድን ነው ችግሩ? በዚህ አይነት ተደራጅተን ግን በአማራውም ላይ የሚደርሰውን ጥቃት እነዚህ ማህበረሰቦች እነሱም እንዲያግዙ አድርገን ብናደራጀው አይሻልም ወይ?
ግን ምን መሰለህ ፕሮፌሰር አለም፣ አንተ እንግዲህ ቀደም ሲል እንግዶቻችን እንደገለጡት ተነጥሎ አማራው ላይ ያነጣጠረ ጥቃት እየተካሄደ ነው፣ ዛሬም ድረስ ይካሄዳል። ግን ተነጥሎ ጥቃቱ በአማራው ላይ ስለሆነ አማራው በአማራነቱ ሌሎቹ በራሳቸው ጎሳ እንደተደራጁ ቢደራጅ ነው ራሱም ጥሩ አድርጎ የሚከላከለው፣ ከዛ ኢትዮጵያዊነቱን ያጠናክራል የሚል ነው እንግዲህ የእነሱ አካሄድ። ይህንን ልብ ብላችኋል እናንተ በክፍለ ሀገር ይሁን ስትሉ?
በደንብ እንጂ። አሁን በጎንደር በምትመለከትበት ጊዜ የጎንደር ህብረት ብለን ተቋቁመን፣ ያው እኛም በሲቪክ ደረጃ ነው የተቋቋምነው፣ በፖለቲካ አይደለም። ግን ወያኔ ባካሄደው ምርጫ የጎንደር ህዝብ ቅማንት አማራ ሳይለይ ቅማንት የሚባል ክልል አንፈልግም ያሉበት ምክንያት አንዱ እኛ ባደረግነው ቅስቀሳ ነው። የጎንደር ህብረት አይለያይም ከሚል ነው። ምክንያቱም እነዚህ ስነ ልቦናቸው በታሪክ አብሮ የመጣ በኢኮኖሚ ትስስሩም በመልካም ምድር አቀማመጡም አብረው የኖሩ ማህበረሰቦች ስለሆኑ ምንም ልዩነት የላቸውም። የአማራውንም ጥቃት እነሱ እንደ ጥቃታቸው አድርገው የሚቆጥሩ ናቸው። ሁለተኛ የበለጠ የማሰባሰብ እድሉ ሰፋ ያለ ነው፣ ወይም የበለጠ አመርቂ ሊሆን ይችላል። ምክንያቱም ወያኔን አካሄድ አይታችሁ ከሆነ ትግራይ የምትባለው አንድ ኮምፓክት የሆነች በጣም የተሰበሰበች አካባቢ ስለሆነች ለማደራጀት ቀሏቸዋል። አማራ ሰፊ ህዝብ ነው። ሌላው ጥርጣሬና አለመተማመን እንዳይኖር እኔ ለምሳሌ ጎንደር ተወልጄ አድጌ ከሐረር የመጣውን አማራ ነው ቢለኝ ለማረዳት እጅግ አስቸጋሪ ነው። ግን ጎንደር ተወልዶ ያደገ ሰው ከሆነ ዘር መንዘሩን ቤተሰቦቹን ለመለየት የበለጠ ቀላል ነው። አንዲት ነጥብ ብቻ ለመጨመር፣ ቅድም አንዳንዶቹ ወንድሞች ሲናገሩ ፕሮፌሰር ጌታቸውም አቶ
ኃይለ ገብርኤል
ደጋግመው ያነሱት ነጥብ አለ ረሳ ብዬ ነው። ይኸው ምንድን ነው? በአሁኑ ጊዜ በኢትዮጵያ ያለው ሁኔታ ሪያሊቲ ያሉት በዘር መደራጀት ነው እና ይህን መቀበል አለብን የሚል ይመስለኛል። እኔ ደግሞ የማየው በተለየ መንገድ ነው። ይሄ ሁኔታ የተፈጠረው ባለው መንግስት ቀስቃሽነት ነው። የግድ በዘር መደራጀት አለባችሁ ብሎ ስላለ ብቻ ህዝቡን በዚህ መልክ እንዲለወጥ፣ ስነ ልቦናው እንዲለወጥ ለማድረግ ሞክሯል። ግን አርቆ አስተዋይ አሳቢ ለሀገሩ የሚቆረቆር ወገን፣ በተለይ በመሪነት ለመውጣት የሚፈልጉ ወገኖች ማሰብ ያለባቸው የወደፊቱን ነው። ይሄን ሁኔታ እንዴት እንለውጠዋለን? በተቀደደው ጎዳና ነው የምንሄደው? ጥፋት እያየን በአሁኑ ጊዜ ህዝቦች ከየቦታቸው እየተፈናቀሉ በጎሳ ምክንያት በዚህ መንገድ ነው መሄድ ያለብን ወይንስ ይህን ሁኔታ መለወጥ አለብን? ለመለወጥ ደግሞ የተሻለ አደረጃጀት፣ የተሻለ ራዕይ ህዝባችንን ማስተማር አለብን። ትግል እኮ ይሄ ነው እንጂ የጥፋቱን ጎዳና መልሶ ማጠናከር፣ በዛው መንገድ መጓዝ አይደለም። አምናለሁ ጥሩ መሪዎች፣ ከጎሳ አስተሳሰብ ነጻ የወጡ መሪዎች አመራሩን በሚይዙበት ጊዜ የህዝቡን ስነ ልቦና ሊለውጡት ይችላሉ።
ወደሚቀጥለው ጥያቄ ልሄድና አቶ ኃይለ ገብርኤል፣ ፕሮፌሰር ጌታቸውም ቢሆኑ አቶ ተክሌም በዚህ ላይ ልትሄዱበት ትችላላችሁ። በፕሮፌሰር አለም አንተ አስተያየት ላይ አቶ ኃይለ ገብርኤል ሊጀምሩ ይችላሉ።
እንደ ራሴም እምነት ሆነ እንደ አንድ አማራ አቋም ማንም በፈለገው መንገድ መደራጀት ላይ ጥያቄ የለንም፣ እናከብራለን። ነገር ግን በክፍለ ሀገር መደራጀት ይጠቅማን ብለን አናስብም፣ ግን ይጠቅማል ብለው ደግሞ ለሚያስቡት እናከብራለን።
ኢትዮጵያን የሚጎዳ ነገር ከሆነ ለምን ይከበራል?
ኢትዮጵያን ሊጎዳ አይችልም።
ካልቻለ መጠቃለል ነበራ።
ኢትዮጵያን ሊጠቅም ይችላል ብለን የምናምነው አማራው ሲደራጅ ዛሬ በሀገር ውስጥ የመጣው ለውጥ በብሔር መሰረት አድርጎ የመጣ ነው። አማራው ነው በቅጡ ሊደራጅ አልቻለም። የነበረውንም ድርጅት ያፈረሰው ራሱ ነው። ሌሎች ግን በጥንካሬ ገፍተውበት የሚፈልጉትን እያስፈጸሙ የመጡበትም ሁኔታ አለ እና አማራው በአማራነት መደራጀት አለበት። የአማራው የመደራጀት ጉዳይ የህልውና ጉዳይ ነው። ትላንትም ዛሬም ኢትዮጵያዊ ነው። አማራው በኢትዮጵያዊና በኢትዮጵያዊነት ላይ ምንም አይነት ነጥብ፣ ምንም አይነት ልዩነት የለውም። አማራ መደራጀት የለበትም ተብሎ ገና ከስር ከመሰረቱ ህወሓትን ሊገዳደር የሚችል ጠንካራ የአማራ ብሔርተኝነትን ቀስቅሶ ኢትዮጵያዊነቱን እንደጠበቀ ማድረግ ሲቻል፣ ኤሊቱ ክፍል ግን አማራ መደራጀት አገር ያፈርሳል ሲል አማራው ተዘናግቶ ለጥቃት ተጋልጦ እንዲቆይ ነው ያደረገው እና አማራው ኤሊት ይህን የተሳሳተ አመለካከት ይዞ በቆም በመቆየቱ የአማራ ህዝብ ለጥቃት እንዲጋለጥ ራሱን የቻለ አስተዋጽኦ አድጓል ማለት ይቻላል። ከዛም አልፎ አማራ አለ የለም የሚል ተራ ክርክር ሁሉ ውስጥ ተገብቶ ብዙ ነገሮችን ባለፉት ዓመታት አይተናል እና ማንነትን የመከላከል ነው። በተለይ በወልቃይት ወገኖቻችን ላይ የተካሄደውን የጥፋት ዘመቻ መሰረት ተደርጎ የተነሳው ከዛም በኋላ ነው የአማራው ትውልድ ብሔርተኝነት የበለጠ መሰረት የያዘው ባለፉት ሶስት ዓመታት።
አቶ ተክሌ አንድ ጥያቄ ቀደም ሲል
ዶክተር ጌታቸው ካሉት ጋር ማንስማማው ቀድሞ ወጣሉ ስህተት ነው። መጀመሪያውኑ አመጣጣቸው ድርጅቱን ሰበሰብን ብለው ከፈጠሩት ሀገራዊ ንቅናቄ ጋር አልወህደው ለመለጠፍ
ይህንም በጥያቄ ተጣደፉ። አንድ ጊዜ አቶ ተክሌ ወደ ግል ጉዳይ ሳንገባ
ሳሌ ልጨረሱ። እኔ ዘስፈው አይደለሁም ሀሳቡን ነው የምናገረው።
ድል ይሰጣለሁ
አቶ ተክል። አስቀድሞ ወጣ ልጅ አስቀድሜ አልወጣሁ።
በቃ አልወጣሁም የሚለው እኮ በቂ ነው። ሌላው ነገር እኔ በጥያቄ መልክ ካነሳሁት ይመልሱልኛል፣ ካላነሳሁት ግን አስፈላጊ አይመስለኝም ከትልቅ አክብሮት ጋር እና በዶክተር አለም አንተ አስተያየት ላይ አስተያየት ስጡኝ።
እኔ በመጀመሪያ ደረጃ የጎንደር ህብረት ተመሰረተ ችግር እናጠፋለን ተብሎ ከዚያ በኋላ ወደ ኢትዮጵያ አንድነት ህብረት ተለወጠ። ሲለወጥ ግን ሌሎቹ እነ መሰር የተባሉ ሰዎች በራሳቸው አነሳሸት አልተመሰረቱም። የመጀመሪያው አንዱ እሱ ነው። በራስ አነሳሽነት የተመሰረተ ድርጅት አይደለም። ዛሬ ወሎ ውስጥ የነበረው አፋር የአፋር መንግስት ተብሏል። ዛሬ ጎጃም ውስጥ ያሉት አዌዎች አዌ ነው ተብሎ አንድ ክልል ኑሯቸዋል። ጎንደር ውስጥ ያሉት ቅማንቶች የራሳቸው ዞን ተፈጥሮላቸዋል። ሀረር ውስጥ የነበሩት ሱማሌዎች እና አደሬዎች የራሳቸው መንግስት ሆነዋል። ኦሮሞዎቹ ኦሮምኛ ቋንቋ የሚናገሩት ክፍለ ሀገርን ትተው አንድ ኦሮሚያንን የሚል እንትን አቋቁመዋል። እነዚህን ማሰባሰብ ይቻላል ወይ? አንድ ወዳጄ የኔና የፕሮፌሰር ወዳጅ ነግሮኛል። 14 ክፍለ ሀገር ልትመሰርቱ አትችሉም፣ ኤርትራም ሄዳለች፣ ትግሬዎቹም አይመጡም። እነዚህ ያሉ ስለው የሰጠኝ መልስ የለም፣ እነሱን የምንፈቅድላቸዋለን በክፍለ ሀገር ነው ያለኝ። ስለዚህ አልተለወጠም። እነዚያን የማምጣት ኃይል አይኖርም። አማራውን የበለጠ ይጎዳል እንጂ የበለጠ አያጠናክርም። ኢትዮጵያ አጠናከረ የምትችለው አማራው ተጠናክሮ ኃይል ሆኖ ኢትዮጵያውያን ከሚሉት ጋራ ፍቅር ሲመሰረት።
መልካም
አደረ እኮ አልጠረስኩም። አሁን ከምትሰጠኝ ሰዓት ሚዛን አቋያ ሰዓት እያያስኩ ነው እና ካልሰጠሁኝ።
እሺ እሺ አልጨረስኩም ካሉና ነጥብ አለኝ ካሉ እድል ልስጥዎት እንደገና።
አዎ ያልኩት ያልወጣሁም መጀመሪያ ደረጃ እሱ ክስ ስለመሰረተ
ነገሩኝ እኮ ስናቶ ተክለ
የዚያ ስብሰባ ቃለ ጉባኤ ጸሐፊ እኔ ነኝ። የድምፁም የልዱም ያለ ከኔ ነው። ዶክተር ጌታቸው ከአንድ ቀን በኋላ አልነበረም። ተወጣንበት ምክንያት የተስማማንበትን ሰነድ ስላልተቀበሉ ነው። ሁለተኛ አመጣጡም ቶሎ ብሎ በአንድ ሰብስቦ ሳንተዋወቅም ሳንግባባም የራሴን ፈቃድ ሳይኖርም ወደ አንድ ድርጅት ለማስጠጋት ስለነበረ ያን ስላልፈለግ ምጽ ወጥተናል።
ወደ አንድ ድርጅት የሚለው ላይ እኔም በጥያቄ አስቀምጫለሁ። ብዙ ሰው አስተያየት የሰጠበት ጉዳይ ነው። መጀመሪያ አገራዊ ንቅናቄ ሲመሰረት የሁሉም ድርጅቶች ተጠሪዎች ወይም ድርጅቶች ሲኖሩ የአማራው አልነበረም የሚል ነገር ተናግረዋል ሁለቱም በዚህ በምስረታ ጉባኤው ላይ። ነገር ግን መጀመሪያ ሀገራዊ ንቅናቄ ሲመሰረት እነማን ይዞ ነው ለመመስረት የተነሳችሁት? የአማራ ድርጅት አለመኖሩ ያኔ ነው ወይ ሊታወስ የሚገባው ይሏቸዋል። እንዲያውም የአማራ ድርጅት ያስፈልጋል እዚህ ንቅናቄ ውስጥና አንድ የአማራ ድርጅት ሰርታችሁ አምጡልን እንደተባሉ አይነት ክስ የሚያቀርቡ አሉ። እና ስቴለር ሰወድልስ ፕሮፌሰር ጌታቸው
ፕሮፌሰር አለም አንተ ይሄ በዘር መደራጀት ከወያኔ በኋላ የመጣ ችግር ነው ነው ያሉት። ግን ይሄ እውነት ትክክል አይመስለኝም። ምክንያቱም የትግሬዎቹ ድርጅት አለ፣ የሶማሌ ድርጅት አለ፣ የኦሮሞ ኦነግ፣ የኦሮሞ ነጻነት ግንባር፣ ይሄ የሶማሌው እነኚህ ወያኔ ስልጣን ከመያዙ በፊት በደርግ ጊዜ በሙሉ ሲዋጉ የነበሩ ናቸው። አዲስ አይደለም። በዛ ላይ በዘሩ ያልተደራጀው አማራ ብቻ ነው ሪሊ። በዛ በተረፈ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት አማራን እዛ ውስጥ ለማካተት ብዙ ጥረት ተደርጓል። አንዳንዶቹ ለምሳሌ ቦረሽ ሊከተለው የነበረው የፖለቲካ መስመር ወይም አቶ ተክሌም ተናገሯቸው ተብሎ በሰፊው የሚወሩ ነገሮች ለዛ ሂደት አመቺ አልነበሩ። በኋላ አማራን ሆም ተብሎ እንደተከለከለ እንዳይቆጠር ለማለት አሁን ለምሳሌ የአማራ ተጋድሎ የሚባል ለማነጋገር ሞከርን። የዛ ወኪል መጥቶ ተሰበሰበ። እዛ ላይ እሱ ያቀረባቸው ኮንዲሽን ከምንፈጥረው ድርጅት ጋር የሚሄድ አይደለም። በውጭ ሁሉንም እኮ ለማነጋገር ተሞክሯል። ግን ከዛ ከአገራዊ እንቅስቃሴ ጋር ሊሄድ የሚችል አቋም ወስደው በትክክል ለመገኘት አልቻሉ። የኢትዮጵያ ሀገራዊ ንቅናቄ ያኔ በሚሳተፉ በአርበኞች ግንቦት ሰባት፣ በኦሮሞ ዴሞክራሲያዊ ግንባር፣ በአፋር እና በሲዳማ ዋናው መለኪያ ደግሞ ኢትዮጵያ የምትባል አገር ነበረች፣ አለች፣ ትኖራለች፣ ሉዓላዊነቷ የተጠበቀች ኢትዮጵያን እንቀበላለን ብሎ ያሉ የጎሳ ድርጅቶች እና አርበኞች ግንቦት ሰባት ያሉበት በነኚህ ሆነ። ሶስተኛ እኔ ደግሞ የማንኛውም የፖለቲካ ድርጅት አባል አይደለሁም
ተናግረዋል ቀደም። እሺ ፕሮፌሰር አለማንት
መቼም ሰፊ ነው የተደረገው ውይይት በተለያዩ ግለሰቦች እና ለሁሉም መልስ ለመስጠት እድል ያገኘው አይመስለኝም፣ ሊኖረኝም አይችልም።
ይቅርታ።
አይ የለም፣ ያንተ ስህተት አይደለም። የአርስቱ በጣም ሰፊ በመሆኑ ነው ማለት ነው እንጂ አንተ ምንም አለ ኃይለ ገብርኤል ሲናገር የዚህ የአማራነት ጥያቄ በጎንደር ላይ ነው መጀመሪያ አብሪ ጥይት የፈነዳው ብሏል። የጎንደር ሕዝብ እንዲያውም የጎንደር ሕዝብ ያለው የኦሮሞ ደም የኔ ደም ነው፣ በቀለ ገርባ መሪያችን ነው ነው ያለው። አማራ ነኝ ብሎ አይደለም የተነሳው የጎንደር ህዝብ። የጎንደር ህዝብ የሚደርስበትን ጥቃት ወልቃይትን በጉልበት ወደ ትግራይ ስላካለሉ፣ ጠገዴን ጠለምትን ስላካለሉ እነ ኮሎኔል ደመቀም የተነሱት በአማራነት ይበሉ እንጂ ዋና ጥያቄያቸው መሰረቱ የወልቃይት ጠገዴ ጠለምት ጉዳይ ነው። ጎንደር በተነሳው ብጥብጥ ኮሎኔል ደመቀ ጋር ህይወቱን ያሳለፈው አንዱ የቅማንት ተወላጅ አቶ ሰጠኝ የሚባል ነው። ቅማንት ነው በዘር ከሆነ በአጠራር ከሆነ ግን ስነ ልቦናው ወንደሬነት ነው። ሁለተኛ አሁን እንኳን በቅርቡ በሮቢት በምትባለው አካባቢ የቅማንት አካባቢ ነው። ነገር ግን ከወያኔ ጋር ተጋፍጠው ህይወታቸውን ያሳለፉ የቅማንት ወላጆች ናቸው። ስለዚህ በዘር ስናስብ ሌሎችን
የማግለል ችግር ይኖርብናል። ይሄን ማስተዋል ያስፈልጋል። አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወተን በመልካ ምድር ብናደራጀው የኢትዮጵያን አስተዳደር ለወደፊቱ ማለት ነው። አሁን ወያኔ ያለ ይሄ ሊሆን አይችልም፣ ግን ለወደፊቱ ስናስብ ሪጅን ብናደራጅ ነው የሚሻለው።
ሁላችሁንም በጣም አመሰግናለሁ። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው፣ ፕሮፌሰር አለማንተ ገብረስላሴ እግዚአብሔር ይስጥልኝ።
በጣም እኛም እናመሰግናለን።
እግዚአብሔር ይስጥልን።
ስለ አልፎ አልፎ ስለነበረው የድምፅ ጥራት አድማጮችን ከወዲሁ ይቅርታ እንጠይቃለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንግሊዛዊ ገጣሚና እግረኛ ወታደር የነበረው ዊልፍሬድ ኦውን በአንደኛው የዓለም ጦርነት ወቅት በአይኑ ስላየው አንድ በክሎሪን ጋዝ ታፍነው ሲሰቃይ ስለነበረ ወታደር ገልጿል። በህልሞቼ ሁሉ ሲሰምጥ ይታየኛል። እያየሁት ልረዳው በማልችልበት ሁኔታ እየተናነቀውና እየሰመጠ እኔ ላይ ይዘረገፋል ሲል ገልጾታል ኦውን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዘመናዊ ጦርነት ኬሚካል መሳሪያ በተግባር ላይ የዋለው በአንደኛው የዓለም ጦርነት ወቅት ነው ሲሉ እንደ አውሮፓ አቆጣጠር ሚያዝያ 4 ቀን በጸጥታ ምክር ቤት ባደረጉት ንግግር አስገንዝበዋል። ኬሚካል መሳሪያ ባደረሰው አስከፊ ስቃይ ምክንያት ዓለም ጥቅም ላይ እንዳይውል አገደ። ከዚያም እንዲህ አይነቱ መርዛማ መሳሪያ እንዳይመረትና እንዳይከማች ደነገገ። ይሁንና የሶሪያው ፕሬዚደንት ባሻር አልአሳድ ሌሎች ግቦች ያሏቸው ሰው ናቸው። ከስምንት ዓመታት በፊት ከደማስቆ ወጣ ብለው በሚገኙ አካባቢዎች በህዝባቸው ላይ ሳሪን ጋዝ ተጠቀሙ። በብዙ መቶዎች የሚቆጠሩ ወንዶች፣ ሴቶችና ልጆች ማለቃቸውን የሚያሳየው ምስል ዓለምን አስደነገጠ። ለዚህ ምላሽ የተባበሩት መንግስታት ድርጅት የአሳድን የኬሚካል መሳሪያ ክምችትን የሚያስወግድ 2118 ውሳኔን እንዳሳለፈ ኒኪ ሄሊ በንግግራቸው ጠቅሰዋል። ከሶስት ዓመታት በፊት የተባበሩት መንግስታት ድርጅት በሶሪያ ኬሚካል መሳሪያዎችን የተጠቀመ ወገንን ለይቶ ለማወቅ የህብረት የምርመራ ዘዴ መሰረተ። ይሁንና የጸጥታው ምክር ቤት አባል የሆነችው ሩሲያ በአሳድ ላይ እርምጃ እንዳይወሰድ ከለላ ሆነችላቸው። ቀጥላም የጸጥታው ምክር ቤት የህብረቱ ምርመራ ዘዴ እንዳይታደስ አገደች ብለዋል ኒኪ ሄሊ። ዓለም በአሁኑ ጊዜ በዚህ ምክንያት የባሰ አደገኛ ሆኗል። የአሳድ መንግስት በንጹሐን ወንዶች፣ ሴቶችና ልጆች ላይ የክሎሪን ቦምቦች እየጣለ ነው ብለዋል አምባሳደር ሄሊ። ለእንዲህ አይነቱ ድርጊት ተገቢ ምላሽ ካልተሰጠ በስተቀር ሌሎችም ልብ ይሉታል። ለዚህ ምሳሌ የሚሆነው በሳልስበሪ እና በኳላላምፖር ላይ ነርቭ ኤጀንቶች ጥቅም ላይ መዋላቸው መሆኑን ኒኪ ሄሊ ጠቁመዋል። የሶሪያ መንግስት በካን ሼኸን ከተማ ላይ የኬሚካል መሳሪያ ተጠቅሞ ብዙ ሲቪሎች ያለቁበት አደገኛ ዓመት ሲታሰብ አምባሳደር ሄሊ ለጸጥታው ምክር ቤት ባደረጉት ንግግር ምክር ቤቱ ኬሚካል መሳሪያ ከምድረ ገጽ እንዲጠፋ መታገሉንና ኬሚካል መሳሪያን የሚጠቀም ማንኛውም አካል ተጠያቂ እንዲሆን ማድረጉን እንዲቀጥል ጥሪ አቅርበዋል። ይህን ስብሰባ ሶሪያ ውስጥ ኬሚካል መሳሪያ ጥቅም ላይ እንዳይውል ለማስቆም አጋርነታችንንና ቁርጠኛነታችንን ማደስ የምንጀምርበት ጊዜ እናድርገው ብለዋል አምባሳደር ኒኪ ሄሊ። በጸጥታው ምክር ቤት ክፍፍል ቢኖርም እንኳን ዩናይትድ ስቴትስ ኬሚካል መሳሪያዎችን በድጋሚ ለማቆም ልንተባበር አንችልም ብላ ማመን አትፈልግም። የሶሪያን ሕዝብ ብቻ ሳይሆን ሁላችንንም ለማዳን ስንል ሲሉ አምባሳደር ሄሊ ጥሪ ማድረጋቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ የቀረን ጥቂት ደቂቃ ነው። ካላነበብናቸው ዜናዎች ውስጥ አንዱን እንሰናበታለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የቀድሞውን የኤፍቢአይ ኃላፊ ጄምስ ኮሚን ከኃላፊነታቸው ያሰናበቱት ድርጅታቸው እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት በምርመር ላይ በመሆናቸው ግን አይደለም ሲሉ ዛሬ ተናገሩ። ይህ አስተያየታቸው ግን ያኔ ሚስተር ኮሚን ከኃላፊነታቸው ባነሱበት ወቅት ከተናገሩት የተቃረነ ነው ተብሏል።
ናፍቆት
አድማጮች ሰዓታችን ተገባዷል። ዛሬ ባለፈው በታምራት ደስታ በዚህ በመሰሙ ዘፈን እንሰናበታለን። ነገ ምሽት ላይ እንገናኝ። መልሰን ትግኛ ስርት ይቀጥላል። አፍቀሽኛል
ሽንጂ አንቺም ደሞ አይቀርም እንገናኛለን።